የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ሐምሌ 19 2015 ዓ.ም ዝግጅታችን ጀመረ። የደብረ ብርሃን ዩኒቨርሲቲ የትምህርት ክፍሎች ይዘጋሉ የሚለውን የመምህራን ስጋት አስተባበለ። የሚታጠፉት ተማሪ ሌላቸው የትምህርት ክፍሎች ናቸው ብሏል።
ለምሳሌ አማርኛ ዲፓርትመንት ተማሪ አንደኛ ዓመት የለውም፣ ሁለተኛ ዓመት የለውም፣ ሶስተኛ ዓመት የለውም። በአሁን በአዲሱ ትምህርት ፍኖተ ካርታው መሰረት ደግሞ ተማሪ በመረጡ ነው። የሰው ልጅ በግድ እዚህ ዲፓርትመንት እንዲገባ አይባልም። 17 ዓመት ተምሮ አንድ ዓመት ዩኒቨርሲቲ ተምሮ ተገደ ግባ አይባልም። ነውር ነው። በአንደኛ ክፍለ ዘመን የማይደረግ ነገር ነው። እንዲደረግ አድርጉ እየተባለ ያለ ነው። ተማሪ ከሌለ ምን ታደርገዋለህ አንተ? ዩኒቨርሲቲ የተቋቋመው ለተማሪ እኮ ነው።
የሰማችኋቸው የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ዶክተር ንጉስ ታደሰ ናቸው። በአማራ ክልል የሚገኙ የመንግስት ዩኒቨርሲቲዎች መምህራን ማህበር ፕሬዝዳንት አቶ ፈለቀ ወርቁም ተከታዩን ብለዋል።
አሁን ላይ ከአሉት ሀገራችን ዩኒቨርሲቲዎች ተመርጦ ደብረ ብርሃን ዩኒቨርሲቲ ሁለተኛ፣ ካሉት የሀገራችን የትምህርት አይነቶች ላይ ተመርጦ አማርኛ ትምህርት አያስፈልግም መባሉ ታሪክ የማይረሳው ታሪካዊ ስህተት ነው።
አድማጮች፣ የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሌሎች የሀገር ውስጥና የውጭ ዘገባዎችንም አስተናግተናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በዜናው ደረጀ ደስታም እዚህ አብሮኝ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን ለዋና ዋና የዓለም ዜናው ወደ ደረጀ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል የመንግስት ግልበጣ ደጋግሞ በሚያውካት ኒጀር የፕሬዚደንት መሐመድ ባዙም መኖሪያ ቤትና ጽህፈት ቤት በልዩ ጥበቃ አባሎቻቸው ስለመዘጋቱ፣ የአፍሪካ መሪዎች ለሁለተኛው የሩሲያ አፍሪካ ጉባኤ ቅዱስ ፒተርስበርግ መግባት መጀመራቸው፣ በምዕራብ አፍሪካ በዚህ የአውሮፓውያን ዓመት ብቻ 4600 ሰዎች በሽብር ሕይወታቸውን ስለማጣታቸው የሚለውን ጨምሮ ሌሎች የመሳሰሉትንም ይዘናል። አሁን ወደ ዝርዝሩ እናልፋለን። የመንግስት ግልበጣ በተደጋጋሚ በሚያውካት ኒጀር የወቅቱ ፕሬዚደንት መሐመድ ባዙም መኖሪያ ቤትና ጽህፈት ቤት ዛሬ ረቡዕ በልዩ ጥበቃ አባሎቻቸው እንደተዘጋ ተነገረ። የፕሬዝደንቱን የቅርብ ምንጮች ጠቅሶ ኤኤፍፒ እንደዘገበው ምክንያቱ ግልጽ አልተደረገም። በኒያሜ የሚገኘው የፕሬዝደንቱ መኖሪያና ጽህፈት ቤት ዝግ ቢሆንም በአካባቢው ያልተለመደ ወታደራዊ ስምሪት ወይም የተኩስ ድምፅ እንዳልተሰማ፣ መደበኛው የትራፊክ እንቅስቃሴም እንዳልተስተጓጎለ የኤኤፍፒ ዘገባ ዘጋቢ ተመልክቷል። የምዕራብ አፍሪካዊቷ አገር ኒጀር መረጋጋት አብዝቶ ከራቃቸው የዓለም አገራት መካከል አንዷ እንደሆነች ተዘግቧል። እንደ ኤሮፓ አቆጣጠር በ2021 በዲሞክራሲያዊ መንገድ የተመረጡት ፕሬዚደንት ባዙም የፈረንሳይ ወዳጅነታቸው ይነገርላቸዋል። በአገሪቱ የመጨረሻ መፈንቅለ መንግስት የተካሄደው እንደ ኤሮፓ አቆጣጠር በ2010 ሲሆን በጊዜው ፕሬዚደንት የነበሩት መሐሙድ ታንድጃ ከስልጣን ተወግደዋል። ይሁን እንጂ እንደ ኤሮፓ አቆጣጠር መጋቢት 31/2021 ባዙም ቃለ መሐላ ከሚፈጽሙበት 2 ቀናት ቀደም ብሎ የተደረገ ሙከራ እንደነበርም በወቅቱ የደህንነት ምንጭ ተገልጿል። በምዕራብ አፍሪካ በያዝነው የፈረንጆች ዓመት የመጀመሪያዎቹ 6 ወራት ውስጥ ብቻ 1800 የሽብር ጥቃቶች ተፈጽመው 4600 ሰዎች ሕይወታቸውን አጥተዋል ሲሉ አንድ የቀጠናው ባለሥልጣን አስታውቀዋል። ጥቃቶቹ ከፍተኛ የሰብአዊ ቀውስ ማስከተላቸውንም ባለሥልጣኑ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት አስታውቀዋል። እንግዲህ ወልዴ አጭር ዘገባ አለው።
የ15 ሀገራት ስብስብ የሆነው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ወይም በምህጻሩ ኤኮዋስ ፕሬዚዳንት የሆኑት ኦማር ቱሬ ለጸጥታው ምክር ቤት እንደተናገሩት በቀጠናው ግማሽ ሚሊዮን ሰዎች ለስደት ሲጋለጡ 6.2 ሚሊዮን የሚሆኑት ደግሞ በአገር ውስጥ ተፈናቃይ ሆነዋል። በአሁኑ ወቅት የምግብ እርዳታ ለሚያሻቸው 30 ሚሊዮን ሰዎች ዓለም አቀፍ ምላሽ የማይሰጥ ከሆነ ቁጥሩ ወደ 42 ሚሊዮን ሊያሻቅብ እንደሚችል ቱሬ ተናግረዋል። የሽብር ጥቃት፣ በትጥቅ የታገዘ አመጽ፣ የተደራጀ ወንጀል፣ ይህ ህገ መንግስታዊ የመንግስት ለውጥ፣ ህገ ወጥ የባህር ላይ እንቅስቃሴ፣ በተፈጥሮ አካባቢ ላይ የሚታይ ቀውስ እንዲሁም የሐሰት ዜናዎች ለቀጠናው የጸጥታ ቀውስ ምክንያት ናቸው ብለዋል። በያዝነው የፈረንጆች ዓመት የመጀመሪያዎቹ 6 ወራት ውስጥ ብቻ 1800 የሽብር ጥቃቶች ተፈጽመው 4600 ሰዎች ሕይወታቸውን አጥተዋል ሲሉ ለጸጥታው ምክር ቤት አስታውቀዋል። በዲሞክራሲ በኩል የታየው የኋልዮሽ ጉዞ ከጸጥታ ችግር ጋር ተዳብሎ በምዕራብ አፍሪካና በሳህል አካባቢ በሚሊዮን የሚቆጠሩ ሰዎችን ለሰቆቃ ዳርጓል ሲሉ ኦማር ቱሬይ ተናግረዋል። በተመድ መደበኛ በጀት የሚደገፍ የአፍሪካ የሰላም አስከባሪ ኃይል መስረት የሚለውን የአፍሪካ ህብረት ጥያቄ ኦማር ቱሬ በጸጥታው ምክር ቤት አስተጋብተዋል። በቀጠናው የሚገኙ የሰራዊት አዛዦች ሁለት አማራጮችን አቅርበዋል ያሉት ቱሬ እነርሱም 5000 አባላት ያሉትን ጦር በ2.3 ቢሊዮን ዶላር ዓመታዊ ወጪ መመስረት ወይም በተፈለገ ጊዜ የሚሰማራና በዓመት 360 ሚሊዮን ዶላር የሚመደብለት ሰራዊት ማደራጀት መሆናቸውን ተናግረዋል።
የጋና ህግ አውጪ ምክር ቤት የሞት ፍርድ ቅጣትን ከህግ መድብሉና ስርዓቱ በማስወገድ ድምጽ መስጠቱን የምክር ቤቱ አባላት ዛሬ ረቡዕ ተናገሩ። በሁሉም ወንጀሎች ሊባል በሚችል መልኩ የሞት ቅጣት ህግን በማስቀረት ጋና ከአፍሪካ የቅርብ ጊዜ አገር መሆኗ ተነግሯል። ህግ አውጪዎቹ የሞት ቅጣትን ከአገሪቱ የህግ መድብል እንዲወገድ የወሰኑት ትናንት ማክሰኞ ማምሻው ላይ መሆኑ ተነግሯል። የተላለፈባቸውን የሞት ቅጣት ተፈጻሚነት በመጠባበቅ ላይ የሚገኙት የሞት ፍርድ የተላለፈባቸው 172 እስረኞች ውሳኔው ወደ ዕድሜ ልክ እስራት እንደሚቀየርላቸው የጋና ማረቢያ ቤት አገልግሎት አስታውቋል። የመብት ተሟጋቹ ቡድን አምነስቲ ኢንተርናሽናል ውሳኔው ትልቅ እርምጃ ነው ሲል አድንቋል። 55 ከሚሆኑ የአፍሪካ ሀገሮች 23 የሚሆኑት ለሁሉም የወንጀል አይነቶች የሞት ቅጣትን እንዲቀር መወሰናቸውንም አምነስቲ ባወጣው መግለጫ አመልክቷል። የዓለም ኢኮኖሚ ከኮቪድ-19 ወረርሽኝና ከሩሲያው የዩክሬን ወረራ ጫና ቀስ በቀስ እያለ ያገገመ ቢሆንም ካለበት ከፍተኛ ችግር ገና አልወጣም ሲሉ ዓለም አቀፉ የገንዘብ ድርጅት IMF ከፍተኛ የምጣኔ ሀብት ባለሙያ ፒየር ኦሊቪየር ጎሪንቻስ ተናገሩ። ባለሙያው ግምገማቸውን የሰጡት IMF እንደ አውሮፓ አቆጣጠር በ2023 እና በ2024 የዓለም ኢኮኖሚ እድገት ወደ 3% እንደሚቀንስና ይህም እንደ አውሮፓ አቆጣጠር በ2022 ከነበረው በ3.5% ዝቅ እንደሚል በተነበየበት ወቅት ነው። የምጣኔ ሀብቱ እድገት መጠነኛ መሻሻል ቢያሳይም ዓለም አቀፍ ምጣኔው በታሪካዊ መለካዮች ደካማ እንደሆነ ቀጥሏል ሲል IMF ዘገባ አመልክቷል። ባለሙያው አክለውም ሩሲያ በቅርቡ የዩክሬን እህል ለዓለም ገበያ እንዲቀርብ ከሚያስችለው ከጥቁር ባህር የእህል ስምምነት መውጣቷ የምግብ ዋጋን ከፍ ሊያደርገው እንደሚችል ያመለክታል ብለዋል። አሁን የት ላይ እንደምናርፍ እየገመገምን ነው። የ10ና 15% የእህል ዋጋ ጭማሪ ላይ ከደረስን ያ ምክንያታዊ ግምት እንደሆነ እናስባለን ብለዋል ጎሪንቻስ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአፍሪካ መሪዎች ከሁለተኛው የሩሲያ አፍሪካ ጉባኤና የኢኮኖሚ ፎረም አስቀድመው ዛሬ ረቡዕ ቅዱስ ፒተርስበርግ መግባት እንደጀመሩ ተነገረ። የምግብ ደህንነትና የቫግነር ወታደራዊ ቡድን የወደፊት እጣ የጉባኤው ከፍተኛ አጀንዳ ይሆናል ተብሎ እንደሚጠበቅ ተነግሯል። የፕሬዝደንት ቭላድሚር ፑቲን መንግስት በዓለም አቀፉ መድረክ ተሰሚነቱ እየጨመረ ለመጣውና 1.3 ቢሊዮን ለሚደርሰው የአፍሪካ አህጉር ህዝብ ወዳጅነት ያለውን ቁርጠኝነት ማሳየት ይኖርበታል ተብሏል። ለሩሲያ ጥሩ አቀባበል ከሚያሳየው የዓለም ክፍልም አገሪቱ ተጨማሪ አጋሮችን እንደምትሻ ተገልጿል። የአፍሪካ መሪዎች ልዑካን ቡድን በሩሲያ ዩክሬኑ ጦርነት ሰላም እንዲመጣ ባለፈው የተጓዙበትን የማደራደር ውጥን በድጋሚ ሊሞክሩት ይችላሉ የሚል ግምት መኖሩም ተመልክቷል። በተያያዘ ዜና ምዕራባውያን በተለይም ዩናይትድ ስቴትስ በያዝነው ሳምንት መጨረሻ የሩሲያና የአፍሪካ መሪዎች ጉባኤን ለማስተጓጎል ሞክረዋል ስትል ሞስኮ ከሰሰች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሲናገሩ የአፍሪካ አገራት በጉባኤው ላይ እንዳይሳተፉ ለማድረግ ሲባል ከአሁን ቀደም ታይቶ የማይታወቅ ጫና ነው የተደረገባቸው ብለዋል። አጠር ያለው ዘገባ ደርሶናል፣ አሉላ ከበደ ያቀርበዋል።
በመሰረቱ አሉ ቃል አቀባዩ፣ በመሰረቱ የአፍሪካ መንግስታት በተለያዩ መስኮች ለሚያደርጓቸው የትብብርና የጋራ ግንኙነቶች አጋሮቻቸውን የመምረጥና የመወሰን ሉዓላዊ መብታቸውን አይቀበሉም። ነገ ሐሙስ ሐምሌ 20 እና ከነገ በስቲያ አርብ ሐምሌ 21 በሴንት ፒተርስበርግ በሚካሄደው በዚህ ጉባኤ ላይ የሩሲያው መሪ ፕሬዚዳንት ቭላዲሚር ፑቲን ይሳተፋሉ። ከየሀገራቱ መሪዎች ጋርም ከንግድና የደህንነት ጉዳዮች እስከ ህል አቅርቦት ድረስ ባሉት አበይት ጭብጦች ዙሪያ ትኩረት ያደረጉ የጥናት ውይይቶችን ያደርጋሉ ተብሎም ይጠበቃል። በምዕራባውያኑ ጭምር እንደተስተጋባው ይህ በዩክሬን ከሚካሄደው ጦርነት ጀርባ ተጽዕኖ ማድረግ የሚያስችል አቅም ለማጎልበት የተቀናጀ ጥረት አካል ነው ተብሏል። የዘንድሮ ጉባኤ የሚካሄደው ሞስኮ ባለፈው ሳምንት የጥቁር ባህር የእህል ምርት ስምምነት በመባል ከሚታወቀውና ዩክሬን የእህል ምርቷን ወደ ውጭ ማስተላለፍ ትችል ዘንድ ከሚፈቅደው አሰራር መውጣቷን ይፋ ካደረገች በኋላ ነው። ያም ስምምነት ዩክሬን የእህል ምርቷን ከባህር ወደቦቿ ወደ ተለያዩ አፍሪካ ሀገሮች መላክ አስችሏት ነበር። ይህንን አስመልክቶ አስተያየት ሰጡት ፔስኮቭ በትላንትና ዕለት ሲናገሩ ከአፍሪካውያን ጋር በመሰባሰብ በተለይም ስለ ምግብ አቅርቦት ግዴታዎቻችንና የእህል ምርት ለማስተላለፍ ተደርሶ የነበረው ስምምነት ውድቅ የሆነባቸውን ምክንያቶች ሩሲያ የዓለም ገበያዎችን ለመደገፍ ስለምታደርገው ጥረትና ስለምትከተለው ኃላፊነት የተመላ አቀራረብ እንዲሁም የትኞቹ ግዴታዎች በማን ሳይሟሉ ቀሩ በሚሉት ጉዳዮች ዙሪያ መወያየት መቻል ከመቼውም ጊዜ በላይ አስፈላጊ ነው ብለዋል። ሩሲያ በተጨማሪም በዩክሬን ለገበያ ይቀርብ የነበረውን ምርት ለመተካትና አሁን ባለው ሁኔታ የተፈጠረውን የምግብ እጥረት ለማካካስ ለድሃ አፍሪካ ሀገሮች የእህል ምርቷን በርካሽ አልያም በነጻ ማቅረብ ስለመቻሉም ተቆማለች። በተያያዘም 49 የአፍሪካ ልዑካን በሴንት ፒተርስበርጉ የመሪዎች ጉባኤ የሚሳተፉ መሆናቸውን አረጋግጠዋል ሲሉ አንድ የሩሲያ ዲፕሎማት በያዝነው ወር መጀመሪያ ላይ መናገራቸውን የሩሲያው ታስ የዜና ወኪል ዘግቧል። ከነኚህም ውስጥ ገሚስ ያሉ በመሪዎቹ በራሳቸው ይወከላሉ ተብሏል።
ባለፈው አመት አሜሪካ ከሩሲያ ጋር ባደረገችው የእስረኞች ልውውጥ የተለቀቀው የቀድሞ የባህር ኃይል አባል ትሬቨር ሪድ ለዩክሬን ተሰልፎ ከሞስኮ ኃይሎች ጋር ሲዋጋ እንደቆሰለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስትሩ ቃል አቀባይ ቪዳንት ፓቴል ጉዳት የደረሰበት ሪድ ለሕክምና ወደ ጀርመን እንደተወሰደ ተናግረዋል። ሪድ በጦርነቱ የተሰለፈው ዩናይትድ ስቴትስን መንግስት ወክሎ እንዳልሆነ ቃል አቀባዩ ገልጸዋል። በሩሲያ ቁጥጥር ስር የነበረው ሪድ የተለቀቀው ባለፈው አመት በአደገኛ እጽ ዝውውር በዩናይትድ ስቴትስ ውስጥ ታስሮ በነበረው የሩሲያ ፓይለት ምትክ በተደረገው የእስረኞች ልውውጥ ነበር። ይሁን እንጂ ሪድ በሩሲያ የዩክሬን ጦርነት ጠመንጃ ለማንሳት መወሰኑ ዩናይትድ ስቴትስ በሞስኮ የተያዙ ሌሎች ሁለት አሜሪካውያን እስረኞችን ለማስለቀቅ የምታደርገውን ጥረት እንዳያወሳስበው ስጋት ፈጥሯል። ሁለቱ አሜሪካውያን የዎል ስትሪት ጆርናሉ ዘጋቢ ኢቫን ጌርስኮቪች እና የድርጅት ደህንነት ስራ አስፈጻሚው ፖል ዌለን እንደሆኑ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ሐምሌ 19 2015 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ ወደሆነው የአብይ ርዕስ ዘገባ እንለፍ። በኢትዮጵያ በመኸር ወቅት አምራች በሆኑ አካባቢዎች በዘንድሮ ወርሃ ክረምት ማሳዎች ታርሰው ለዝሪት ዝግጁ ቢሆኑም አብዛኞቹ በዘር እንዳልተሸፈኑ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የኦቻ ሪፖርት አስታወቀ። ለዚህም ግጭት፣ የግብአት እጥረትና የተፈጥሮ አደጋ ዋነኛ ምክንያቶች እንደሆኑ የማስተባበሪያ ቢሮ ሪፖርት አመልክቷል። በጉዳዩ ላይ ከግብርና ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁንና ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ በዘንድሮ የመኸር ችግሮች ተቀርፈው ሰፊ መሬት እንደሚታረስና ከፍተኛ ምርትም እንደሚጠበቅ ተናግረው ነበር። በአንጻሩ ከአፈር ማዳበሪያ እጦትና ከአቅርቦት እጥረት ጋር በተያያዘ በልዩ ልዩ የሀገሪቱ አካባቢዎች የሚገኙ አርሶ አደሮች የዘር ወቅት ያለፈባቸው ያለማዳበሪያ ለመዝራት መገደዳቸው ስጋት ላይ መውደቃቸውን በመግለጽ ቅሬታቸውን በሰላማዊ ሰልፍ ሲያሰሙ ከጸጥታ ኃይሎች ጋር መጋጨታቸውን በተደጋጋሚ መዘገባችን ይታወሳል። ኬኔዲ አባተ ዝርዝር ዘገባ አለው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ትናንት ባወጣው ሪፖርት በኢትዮጵያ የወርሃ ክረምት የመኸር ወቅት አብቃይ የሆኑ አካባቢዎች ማሳቸውን አርሰውና አለስልሰው ቢያዘጋጁም በዘር የተሸፈነ መሬታቸው አነስተኛ እንደሆነ አስታውቋል። በአገሪቱ የመኸር ወቅት አምራች አካባቢዎች መታረስ ካለበት መሬት እስካሁን 80 በመቶ ታርሶ ለዝሪት ቢዘጋጅም በዘር የተሸፈነው መሬት አነስተኛ እንደሆነ ኦቻ የግብርና ክላስተርን መረጃ ዋቢ በማድረግ ገልጿል። በዘር በተሸፈነው መሬት መጠን በክልሎች መካከል ልዩነት እንዳለ የጠቆመው ኦቻ ለአብነትም በአማራ ክልል 50 በመቶ፣ በኦሮሚያ ክልል 80 በመቶ፣ በቤኒሻንጉል ጉሙዝ ክልል 48 በመቶ፣ በደቡብ ክልል 50 በመቶ እና በትግራይ ክልል ደግሞ 30 በመቶ የታረሰ መሬት እንደተዘራበት አመልክቷል። በአሁን ወቅት ከ20 ሚሊዮን በላይ የሚሆነው የኢትዮጵያ ሕዝብ የምግብ ድጋፍ እንደሚሻ የሚገልጸው ኦቻ ቀጣዩ የምርት ሁኔታ በእርዳታ ጠባቂው ሕዝብ ቁጥር ላይ ወሳኝ ሚና እንደሚኖረው ጠቁሟል። የዘር ወቅት እያለፈ ባለበት በአሁን ወቅት ሰፊ የእርሻ መሬት በዘር ላለመሸፈኑ ተፈጥሯዊና ሰው ሰራሽ የሆኑ ልዩ ልዩ ምክንያቶች በኦቻ ሪፖርት ውስጥ ተዘርዝረዋል። ከነዚህም መካከል በኦሮሚያና በአማራ አንዳንድ አካባቢዎች የተስፋፋው የጸጥታ ችግርና የግብዓት አቅርቦት መቀነስ፣ እንዲሁም እንደ ደቡብ ኦሮሚያና ሶማሌ ክልሎች ባሉ አንዳንድ አካባቢዎች ደግሞ የጎርፍ መከሰት የመሳሰሉት ይገኙበታል። ከመኸር ወቅት የግብርና ስራ ጋር በተያያዘ በርካታ ችግሮች ካሉባቸው ክልሎች አንዱ የሆነው የትግራይ ክልል የግብርናና ተፈጥሮ ሀብት ቢሮ የሰብል ልማት ዳይሬክተር አቶ ሰለሞን ገብረስላሴ በሰጡን አስተያየት ከአፈር ማዳበሪያ ግብዓት መሟላት አንጻር በተለይ ከዘር በፊት የሚያስፈልገው የማዳበሪያ አይነት ከተጠቀሰው በእጅጉ ያነሰ መቅረቡን ይገልጻሉ።
በተለይ ማዳበሪያው ጉዳይ በጣም የዘገየው ዘር ማጥፎ በጣም በተለይ የኤምፒኤስ ማራኪ የሆኑ ኤምፒኤስ ማዳበሪያ ሁሉትን በዘር ወቅት መዘራት የነበረበትን ጊዜው አልፎበታል። ስለዚህ በጣም አስቸጋሪ ነው። ይህን በጊዜው አልመጣም፣ አስፈደሩን አልመጣም ማለት እኛ የሚያስፈልግን 400,000 ኩንታል ነበር። የደረሰን ግን 175,868 የዘር ወቅት ደግሞ ቁም አይጠብቅም። አስፈደሩ ባለው አማራጭ ነው ዝም ገይዘባ ማለት ነው። አሁን እየጠበቅን ያለ ነው የዩሪያ መዳበሪያ፣ እሱን ካገኘን ወደ 400,000 ኩንታል ነው ፍላጎታችን ያለው። ይህንን በጊዜው ከደረሰ ትንሽ ሊያግዘን ይችላል። በዛ ምርትና መጣምነት ሳዩ ማለት በዚህ ሁለት ቀን ይህንን አሁን እየተሻሻለ የሄደበት ነገራት አሉ። ይሄ ዩሪያ በተለይ በዚህ ሁለት ቀን እየመጣ ነው ያለ።
በጉዳዩ ላይ ከግብርና ሚኒስቴር ኃላፊዎች አስተያየት ለማግኘት ያደረግነው ተደጋጋሚ ሙከራ ሊሳካልን አልቻለም። ሆኖም በቅርቡ ከህዝብ ተወካዮች ምክር ቤት ለተነሱ ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በዘንድሮ የመኸር ወቅት ከፍተኛ ምርት እንደሚጠበቅ ተናግረዋል። ባለፈው ክረምት ከታረሰው የመሬት መጠን በ2 ሚሊዮን ሄክታር የሚበልጥ ማለትም 15 ሚሊዮን ሄክታር መሬት ዘንድሮ እንደሚታረስ ጠቅላይ ሚኒስትሩ በማብራሪያቸው አመልክተዋል። በመላ አገሪቱ የሚታየው የአፈር ማዳበሪያ አቅርቦ ጥረት ያጋጠመው በሩሲያና ዩክሬን ጦርነት ምክንያት ለዓለም አቀፍ ግብይት ክፍያ የሚፈጸምበት የኤልሲ ሂደት በጊዜ ባለመጠናቀቁ እንደሆነ ያስረዱት ጠቅላይ ሚኒስትሩ አሁን ግን ግዢው ተፈጽሞ ማዳበሪያ እንዲገባ በመደረግ ላይ ነው ብለዋል። ይሁንና ከማዳበሪያ አቅርቦት ጋር በተያያዘ መዘግየት መኖሩን ጠቅላይ ሚኒስትሩ አልሸሸጉም። ካለፈው ሳምንት ጀምሮ በየቀኑ በአማካይ እስከ 20,000 ኩንታል የአፈር ማዳበሪያ ከጅቡቲ ወደብ ተነስቶ ወደ ተለያዩ የአገሪቱ ክፍሎች በመሰራጨት ላይ እንደሆነ የትራንስፖርትና ሎጂስቲክስ ሚኒስቴር ትናንት በፌስቡክ ገጹ አስታውቋል። በተለያዩ የሀገሪቱ አካባቢዎች የሚገኙ በርካታ አርሶ አደሮች ማዳበሪያ የሚጠቀሙበት የዘር ወቅት ያለፈባቸው እንደሆነ ገልጸው ያለ ማዳበሪያ ዘር ለመዝራት እንደተገደዱ ቅሬታቸውን በማሰማት ላይ እንደሆኑ ይታወቃል። በአንዳንድ አካባቢዎች አርሶ አደሮች ሰልፍ ማድረጋቸውና በዚህም ከጸጥታ ኃይሎች ጋር መጋጨታቸው አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የረቡ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን የተከታተላችሁት። የትንታኔው መጽሔት ይቀጥላል። በደብረ ብርሃን ዩኒቨርሲቲ ስር የሚገኙ 4 ኮሌጆች ውስጥ ያሉ 18 የትምህርት ክፍሎች እንዲዘጉ መወሰኑን የዩኒቨርሲቲው መምህራን ማህበር አስታወቀ። የአማርኛ ቋንቋን ጨምሮ የሌሎች የትምህርት ክፍሎችን መዘጋት የተቃወመው የአማራ ክልል የመንግስት ዩኒቨርሲቲዎች መምህራን ማህበርም ውሳኔው ፖለቲካዊ ተጽዕኖ ያለበት ነው ብሏል። የደብረ ብርሃን ዩኒቨርሲቲ በበኩሉ መረጃው ከእውነት የራቀ ነው ሲል አስተባብሏል። ዩኒቨርሲቲው እንደ ሌሎቹ ዩኒቨርሲቲዎች ከትምህርት ሚኒስቴር በተሰጠው አቅጣጫ የተልእኮና የትኩረት መስክ ለይቶ እየተንቀሳቀሰ እንደሆነም ጠቅሷል። የትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ በበኩላቸው የደብረ ብርሃን ዩኒቨርሲቲ በተልእኮና በትኩረት መስክ በታየው መሰረት ከነበረበት የመውጫ ስትራቴጂ ነድፎ እንቅስቃሴ መጀመሩ ለሌሎችም ዩኒቨርሲቲዎች አርአያ ያደርገዋል ብለዋል። መስፍን አራጌ ተጨማሪ ዘገባ አለው።
በደብረ ብርሃን ዩኒቨርሲቲ ቀጣይ የተልእኮና የትኩረት መስክ ውስጥ አልተካተቱም የተባሉ በአራት ኮሌጆች ውስጥ የሚገኙ 18 የትምህርት ክፍሎች መዘጋታቸውን የተቋሙ መምህራን ለአሜሪካ ድምጽ ተናግረዋል። የዩኒቨርሲቲው መምህራን ማህበር ፕሬዚዳንት ግዛው ብርሃኑ እንደገለጹት ከታጠፉት ኮሌጆች መካከል ሁለቱ ዩኒቨርሲቲው ሲመሰረት አንስቶ የነበሩና ለዩኒቨርሲቲው የትምህርት አፈጻጸም ከፍተኛ አስተዋጽኦ ያደረጉ ናቸው ብለዋል።
ሊዘጉ የታሰቡት የትምህርት ክፍሎች በጣም ሲኒየር መምህራን ያሉበት፣ ብዙ ልምድ ያላቸው ከመጀመሪያው ያሉ የትምህርት ዝግጅታቸው ጥሩ መምህራን ያሉበት ዩኒቨርሲቲው ሊጠቅሙ የሚችሉ መምህራን ያሉባቸው መስኮች ናቸው። ማህበራዊ ሳይንስ፣ ናቹራል ሳይንስ እንዲሁም ኤዱኬሽን ፋካልቲ፣ ሌላ ደግሞ ኮሌጅም እንደዚሁ።
አቶ ግዛው የተልእኮና የትኩረት መስክ ልየታው የአካባቢውን ባህልና ታሪክ ግምት ውስጥ ያላስገባ ነው ይላሉ።
የሰሜን ሸዋን ዞንን ያለውን የተፈጥሮ ሀብት፣ ባህል፣ ታሪክ፣ ቋንቋና ሌሎች አገር በቀል እውቀቶችን በዚህ ላይ ያልተመረኮዘ ማህበረሰቡን የሚጠቅም ውሳኔ ነው ብለን አናም። ሰሜን ሸዋ ከተፈጥሮ ሀብት ካየ ነው ደጋማ ነው። እንደ ባዮሎጂ ሌሎችም የሳይንስ መስኮች ሌሎቹም ሊያስፈልጉት ይችላሉ። ከባህል አንጻር ብዙ የሚጠኑ ነገሮች አሉ። ሰሜን ሸዋ ያለበት ቦታ ኢትዮጵያ የመካከለኛው ዘመን ታሪክ ምንጭ ነው። በአብዛኛው እዚ አካባቢ ብዙ ዶክመንት የሚደረጉ ታሪኮች አሉ። ቋንቋው እንደዛው መጠናት አለበት። እነዚህ ላይ ያልተመሰረተ ነው ልየታ የተደረገው።
የደብረ ብርሃን ዩኒቨርሲቲ ፕሬዚዳንት ዶክተር ንጉስ ታደሰ ግን ኮሌጆቹም ሆኑ የትምህርት ክፍሎቹ ይዘጋሉ የሚለው ስጋት ከእውነት የራቀ ነው ሲሉ ያስተባብላሉ።
ሚዲያ ላይ እየተሰራጨ ያለው ሁሉም ውሸት ነው። 18 ዲፓርትመንት ወይም ደግሞ 4 ኮሌጅ የሚዘጋ የለም። ሀገር አቀፍ ደረጃ ዩኒቨርሲቲዎች ዲፍረንሽት ተደርገዋል ወይም ተለይተዋል። ሪሰርች አፕላይድ የኮምፕሬንሲቭ ዩኒቨርሲቲ ተብሎ በዛ መሰረት ዩኒቨርሲቲዎቹ አፕላይድ ሲሆኑ የሚያተኩሩባቸው ኮሌጆች ተብለው ተለይተዋል። እኛ አሁን 4 ኮሌጅ ላይ ምሁር አተኩረ እንድንሰራ ይፈልጋል። ሌሎቹ ኮሌጆች ግን ኮመን ኮርስ እያስተማሩ የስልጠና ማዕከል ተደራጅተው በዛ የስልጠና ማዕከል ላይ የሰለጠኑ ይቀጥላሉ። የሚዘጋና የለም። እኛ አሁን ለጊዜው ውሸት ነው ዝም ብሎ የተዛባ መረጃ ለመስጠት እየተደረገ ያለ ጥረት ነው።
የታሪክ ትምህርት ክፍልን ጨምሮ ሌሎች እንደሚዘጉ መረጃው እንዳላቸው የሚናገሩት አቶ ግዛው ከሚዘጉት ውስጥ አንዱም የአማርኛ ትምህርት ክፍል እንደሆነ ገልጸዋል።
የትምህርት ፕሮግራሞችን የማጠፉ ሂደት በተለይም በአማርኛ የትምህርት መስክ መጀመሩ ትልቅ ቅሬታ ነው የፈጠረው። ይታጠፋሉ የተባሉት ሶሻል ሳይንስ፣ ናቹራል ሳይንስ፣ ህግ እና ስነ ትምህርት ኮሌጅ ነው። ግን የጀመሩት ደግሞ በአማርኛ የትምህርት ፕሮግራም።
ዶክተር ንጉስ በአንጻሩ አሰራሩን አስመልክቶ በዩኒቨርሲቲው ማህበረሰብ ውስጥ የተፈጠረ ብዥታ የለም ይላሉ።
አሁን ደብረ ብርሃን ዩኒቨርሲቲ ውስጥ የሚመጣ ኮንፊውዥን የለም። አብዛኛው ማህበረሰብ ይረዳው ስራት ያላችሁት ነው። እናንተ ሚዲያ ላይ ያለውን ዝም ብሎ የሆኑ ግለሰቦች የለቀቁትን እያያችሁ ያላችሁት እንደዛ ደ መሪያ ያሉት
ስለዚህ የሚዘጋም የትምህርት ክፍሎች የሉም ነው የሚሉኝ።
በቃ የትምህርት ክፍል የተወሰኑ ተማሪ ትምህርት ያላቸው አሉ። ምን ታደርጋለህ? ለምሳሌ አማርኛ ዲፓርትመንት ተማሪ አንደኛ ዓመት የለውም፣ ሁለተኛ ዓመት የለውም፣ ሶስተኛ ዓመት የለውም። በአሁን በአዲሱ ትምህርት ፍኖተ ካርታው መሰረት ደግሞ ተማሪ በመረጠው ነው። የሰው ልጅ የግድ እዚህ ዲፓርትመንት እንዲገባ አይባልም። 17 ዓመት ተምሮ አንድ ዓመት ዩኒቨርሲቲ ውስጥ ተምሮ ተገደ ግባ አይባልም። ነውር ነው። በአንደኛ ክፍለ ዘመን የማይደረግ ነገር ነው። እንዲደረግ አድርጉ እየተባለ ያለ ነው። ተማሪ ከሌለ ምን ታደርገዋለህ አንተ? ዩኒቨርሲቲ የተቋቋመው ለተማሪ እኮ ነው።
ስማቸውን መግለጽ ያልፈለጉ የአማርኛ ትምህርት ክፍል መምህር ግን የአማርኛ ትምህርት እንዳይሰጥና ተማሪዎች እንዳይመዘገቡ ቀድሞውንም ተጽዕኖ ሲደረግ ነበር ብለዋል። ከአማርኛ ትምህርቱ ውጭ ተማሪ የሌላቸው የትምህርት ክፍሎች ቢኖሩም እንዲዘጉ አለመደረጋቸው በአማርኛ ትምህርት ላይ ይፈጸማል ለሚሉት ተጽዕኖ አስረጅ እንደሆነ ጠቅሰዋል። ቀደም ሲል የዩኒቨርሲቲው ፕሬዚደንት ዶክተር ንጉስ በአሰራሩ ላይ የዩኒቨርሲቲው ማህበረሰብ ብዥታ የለበትም ቢሉም የመምህራን ማህበሩ ፕሬዚደንት ግን ምላሻቸው የተለየ ነው።
የኛ ዩኒቨርሲቲ አፕላይድ ሳይንስ ተብሎ ነው ዲፈረንሺየት የተደረገው። አፕላይድ ሳይንስ ዩኒቨርሲቲ መሆኑ ላይ መምህራኖች በዚህ የመንግስት ውሳኔ ላይ ብዙም ቅሬታ የለንም። ይሁን እንጂ ምንድነው ከመነሻውም ጀምሮ መምህራን እንዳነሳው ጥያቄ ነበር። ዩኒቨርሲቲው ቀደም ብሎ ከዚህ ውሳኔ በፊትም የልህቀት ኤሪያዎችን ለይቷል። ከእነዚህም የወሰናቸው ተፈጥሮ ሀብትን፣ ታሪክን እነዚህን መሰረት በማድረግ የደጋ ግብርና ነበር አንዱ። እንደዚሁ የተባለ ሌሎችም የተለዩ ነበሩ። እነዚህ የልህቀት አቅጣጫ ሆነው ግን ዩኒቨርሲቲው በሌሎቹም እያስተማረ እንደሚቆይ እንደዛ ነበረ እንግዲህ የልህቀት አቅጣጫ ተሰርቶ ስንቀሳቀስ የነበረው። በኋላ ደግሞ የመንግስት የልየታ ሁኔታ ሲመጣ ተለያየ ስብሰባዎች የሚነገረን ተመሳሳይ ተመጋጋቢ እንደሆኑ አንድ አይነት እንደሆኑ ነበር የተነገረን። መሰረታዊ ትምህርት መስኮች ለአፕላይድ ሳይንስ እንደማያስፈልጉ ተደርጎ ነው የተወሰደው።
በአማራ ክልል የሚገኙ የመንግስት ዩኒቨርሲቲዎች መምህራን ማህበር ፕሬዚዳንት ፈለቀ ወርቁ የትምህርት ክፍሎቹ እንደሚዘጉ መረጃ እንደደረሳቸው ገልጸው በተለይ የአማርኛ ትምህርት ክፍል መዘጋት ህጋዊነት ላይ ጥያቄ አንስተዋል።
አሁን ላይ ከአሉት የሀገራችን ዩኒቨርሲቲዎች ተመርጦ ደብረ ብርሃን ዩኒቨርሲቲ፣ ሁለተኛ ካሉት የሀገራችን የትምህርት አይነቶች ላይ ተመርጦ አማርኛ ትምህርት አያስፈልግም መባሉ ታሪክ የማይረሳው ታሪካዊ ስህተት ነው። የሚያስተምረው አገርን ከችግር የሚያሻግረው የዩኒቨርሲቲ ምሁር በሰነድነት ቀርቦ አላስፈላጊነቱና አስፈላጊነቱ ባልተወያየበት ከኛ አልፎ እነ ቻይና፣ እነ ራሽያ፣ ሌሎችም እየተጠቀሙ ኢቭን ግብጽ አማርኛን እያሰለጠነች ባለችበት ሰዓት የአማርኛ ቋንቋና መሰሎቹ ከደብረ ብርሃን ላይ ከስርዓተ ትምህርቱ መሰጠት የለባቸው መባሉ ይህ ህገ መንግስታዊ፣ ይህ ምክንያታዊ፣ ይህ ስርዓታዊ ድምዳሜ ነው እንደ አማራ ዩኒቨርሲቲዎች መምህራን ማህበር ፎርም የደረሱ።
የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ የአገሪቱ የመንግስት ዩኒቨርሲቲዎች በአራት የተልእኮና የትኩረት ዘርፎች እንደተደራጁ አስታውቀዋል።
ዩኒቨርሲቲዎችም በትኩረትና በተልእኮ መለየት ያስፈልጋል ተብሎ በትምህርትና ስልጠና ፍኖተ ካርታው ምክረ ሀሳብ ውስጥ ከተካተቱት አንዱ ነው። ይህን እንዴት እናደርገው ብለን ሰፊ ጥናት አከናውነናል። በ2011ና በ12 በ13 ዝግጅት ተደርጎ ከ2014 ጀምሮ ዩኒቨርሲቲዎች የምርምር ዩኒቨርሲቲ፣ የአፕላይ ሳይንስ ዩኒቨርሲቲ፣ የአጠቃላይ ዩኒቨርሲቲ፣ የሳይንስና ቴክኖሎጂ ዩኒቨርሲቲ ሆነው እንዲደራጁ ሆኗል። ይሄን የምናደርግበት አንድም የትምህርት ጥራትና ተገቢነትን ለማምጣት፣ በሌላ በኩል ደግሞ እንደ ሀገር ልንገነባ ለምንፈልገው ብዝሃ ዘርፍ ኢኮኖሚ መገንባት የሚያስፈልገውን የሰው ኃይል ማዘጋጀት ስለሚገባ።
ዶክተር ሳሙኤል ቋንቋን ጨምሮ የተወሰኑ ዘርፎች በወል ፕሮግራምነት ያገለግላሉ ብለዋል።
ዘመኑና ጊዜው ዲጂታል ኢኮኖሚን ስለሚያስፈልግ ዲጂታል ኢኮኖሚ መገንባት የሚያስችለን የትምህርት ፕሮግራሞች እንዲኖሩ፣ ለዚህ ሁሉ ደግሞ የሆኑ የወል ፕሮግራሞች ህግ ቢባል ለሁሉም ሴክተሮች ያስፈልጋል። ቢዝነስና ኢኮኖሚክስ ያሉ ጉዳዮች በአብዛኞቹ በሁሉም አካባቢዎች ያስፈልጋሉ። የቋንቋ ትምህርቶች በሁሉም አካባቢ ያስፈልጋሉ።
ሊታጠፉ ይችላሉ በሚባሉት 18 የትምህርት ክፍሎች ውስጥ የሚሰሩ የደብረ ብርሃን ዩኒቨርሲቲ መምህራን ደግሞ ከስራ የመቀነስ አሊያም ወደ ሌላ ቦታ የመቀየር ስጋት እንዳደረባቸው ይናገራሉ። ይህን አስመልክቶ ምላሽ የሰጡት ዶክተር ሳሙኤል
ደብረ ብርሃን ዩኒቨርሲቲ ለምንድነው ተደጋግሞ የተነሳው? በዚህ ሪፎርም ላይ ፋና ወጊ ሆኖ እየሰራ ስለሆነ ሌሎቹ በዛ ፍጥነት ስላልሄዱ እንጂ ሁሉንም ሊያጋጥም የሚችል ይሄ ነገር በኤግዚት ስትራቴጂ ውስጥ ማን ወዴት ይሄዳል የሚለውን ይሰራል። ከስራ ማጣት ጋር ከሆነ ዩኒቨርሲቲ መምህር ስራ ያጣል ተብሎ አይታሰብም። ይሄ ሰው የስራ ስጋት የለበትም። ይሄ ሰው የተሰፋው ደግሞ ደብረ ብርሃን ለመስራት አይደል። አዲስ አበባ ማስተማር ይችላል፣ አዳማ ማስተማር ይችላል፣ ወለጋ ማስተማር ይችላል፣ አርባ ምንጭ ማስተማር ይችላል። በዚህ ሂደት ውስጥ ፕሮግራሞች መታጠፍ መጥበብ ወደ ሌላ ዩኒቨርሲቲ መሸጋሸግ ካለባቸው ይደረጋል። ፕሮግራሞች የከፈትነው ለሰው ልጅ ስራ ለመፍጠር አይደለም። ፕሮግራሞች የከፈትነው ለኢኮኖሚው፣ ለኢንዱስትሪው የተሻለ የሰው ኃይል ለማቅረብ።
ስማቸውን ከመግለጽ የተቆጠቡ የወልዲያ ዩኒቨርሲቲ መምህር ግን አሁን ካለው የፖለቲካ አለመረጋጋትና የጸጥታ ስጋት አኳያ ሰራተኛን በሚፈለገው መልኩ አንቀሳቅሶ ለማሰራት ምቹ ሁኔታ ባለመኖሩ ሊያዳግት ይችላል የሚል ስጋት አላቸው።
ከፍተኛ የሆነ የተማረ የሰው ኃይል የስራ አጥነት ችግር ባለበት ስራ ይዘው ተደላድለው ቤተሰብ መስርተው ያሉትን መምህራኖች በትኖ በየትኛውም የሀገሪቱ ክፍል ተንቀሳቅሶ ስራ ይሰራሉ ማለት ዘበት ነው የሚመስለው። ምክንያቱም አሁን ባለው የፖለቲካ ሁኔታ ሀገሪቱ ውስጥ አይደለም ከክልል ክልል ተዘዋውሮ፣ ከዩኒቨርሲቲ ዩኒቨርሲቲ ተዘዋውሮ ከአንድ ከተማ ወደ አንድ ከተማ ለመንቀሳቀስ ራሱ ከባድ እየሆነ ባለበት ሰዓት ቤተሰብ በትኖ መምህር ከዚህ ተነስቶ ወደ ሌሎች ዩኒቨርሲቲዎች እንደውም እንደተባለው ወደ ወለጋ ወደ ተለያዩ ዩኒቨርሲቲዎች ይሄዳሉ ነው የተባለው። ይሄን ሁሉ ቦታ አቋርጠው ስራ መስራት ይችላሉ ማለት ሌላ ነገር ይመስላል። እንደገና ፖለቲከኞቹም ፖሊሲ አውጪዎችም ቆም ብሎ ቢያስቡበት።
ሚኒስትር ዴታው ዶክተር ሳሙኤል በኢትዮጵያ የመንግስት ዩኒቨርሲቲዎች በመጪው የትምህርት ዘመን በተለየላቸው የተልእኮና የትኩረት መስክ ላይ እንዲሰማሩ እንደሚደረግ አመልክተዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ነኝ ከደሴ።
ዘገባም በትምህርት ጉዳይ ላይ ያቆየናል። ተማሪዎች በመውጫ ፈተናት ላይ ያላቸውን ቅሬታ ይመለከታል። በቅርቡ የተሰጠው የዩኒቨርሲቲ መውጫ ፈተና ልዩ ልዩ ችግሮች እንደነበሩበት የገለጹ ተማሪዎች የትምህርት ሚኒስቴር መፍትሄ እንዲሰጣቸው ጠየቁ። ለአሜሪካ ድምጽ አስተያየታቸውን የሰጡ የአካውንቲንግና ፋይናንስ ተማሪዎች ፈተናው የተዘጋጀው ከጥናታችን ውጪ ነው፣ የተሰጠን ሰዓትም ከፈተናው ክብደት ጋር አይመጣጠንም ሲሉ ለአሜሪካ ድምጽ ተናግረዋል። ይኸው ቅሬታ ከተለያዩ ዩኒቨርሲቲዎች ለትምህርት ሚኒስቴር ቢቀርብም ሚኒስትሩ እስካሁን ድረስ ምላሽ እንዳልሰጠ ተማሪዎቹ ገልጸዋል። የአካውንቲንግና ፋይናንስ ትምህርት መምህር እንደሆኑ የገለጹልን አቶ ክብር ይስፋው ጌታሁን ፈተናው ችግር እንደነበረበት የሚያሳዩ ምልክቶች አሉ ብለዋል። ስለ ጉዳዩ የተጠየቀው የትምህርት ሚኒስቴር በበኩሉ ቅሬታ የተነሳበትን የአካውንቲንግና የፋይናንስ ትምህርት የዩኒቨርሲቲ መውጫ ፈተና እንደገመገመው ገልጾ ችግር አላየሁበትም ሲል ምላሽ ሰጥቷል። ገብረ ሚካኤል ገብረ መድን ያነጋገራቸው
በዩኒቲ ዩኒቨርሲቲ የአዳማ ካምፓስ የአካውንቲንግና የፋይናንስ ተማሪ እንደሆነች የተናገረችው የአብስራ በለጠ በቅርቡ በተሰጠው የአካውንቲንግና የፋይናንስ የዩኒቨርሲቲ መውጫ ፈተና ላይ ያስተዋለችውን ችግር ለአሜሪካ ድምጽ ገልጻለች።
የሰጡን ብሎፖይንትና የተሰጡን ፈተና የተለያየ ነው። እኛ ከቨር ያደርጋል ብለው የነገሩን 15 ኮርስ ሲሆን ግን ከቨር ያደረገው ኦልሞስት ከሶስት ኮርስ ነው የወጣው። እሱም ለዲግሪ ሌቭል መረዳት ከምንችለው በላይ የሆኑ ጥያቄዎች ነው የመጡት። በዛ ላይ የመጣው ካልኩሌሽን ከ30 በላይ ነው። የተሰጠን ሰዓት ግን 2:30 ብቻ ነው። የተሰጠው ታይም እና ፈተናው በጣም የተለያየ ነው።
በኢንፎኔት ዩኒቨርሲቲ ኮሌጅ የሐዋሳ ካምፓስ ተማሪ ሰብለ ወንጌል አለማየሁም የአካውንቲንግና ፋይናንስ ትምህርት የመውጫ ፈተና ከተዘጋጀንበት የትምህርት አይነት ውጭ ነው የመጣው ትላለች።
እኛ ስንዘጋጅበት የነበርናቸው ኮርሶች አልመጡም ፈተናው ላይ። ሲደልም ደግሞ የመጡን ጥያቄዎች አብዛኞቹ ከዌብሳይት ላይ ዳውንሎድ የተደረጉ ናቸው። እኛን የሚፈትኑን እኛን የሚለኩን በተማርነው ልክ ነው እንጂ ከሆነ ድረገጽ ላይ በወረዱ ጥያቄዎች መሆን አልነበረባቸውም። ጥያቄዎቹ አብዛኛው ካልኩሌሽኖች በጣም ረጅም ሰዓት የሚፈልጉ በጣም ማሰብ የሚፈልጉ በጥራት የሚጠበቅብን ናቸው እና ሰንሰራቸውን የወጣ ነው። ከዛ ውጭ ደግሞ የእኛ ዲፓርትመንት አይደለም ከእኛ በፊት የተፈተኑ ነበሩ። ፖለቲካል አካውንቲንግ ኦዲት የሚባል ሌላ ዲፓርትመንት አለ። ያንን ዲፓርትመንት የሚገልጽ አይነት ጥያቄዎች ናቸው የመጡት። እኛ ያልተዘጋጀ ነው የማይመለከተንን ማለት ነው።
በልዩ ልዩ ዩኒቨርሲቲዎችና ኮሌጆች ለ13 ዓመታት ያህል ትምህርቱን ሳስተምር ቆይቻለሁ የሚሉት አቶ ክብር ይስፋው ጌታሁን በአካውንቲንግና ፋይናንስ ትምህርት የታየው ውጤት ከሌሎች የቢዝነስ እና ኢኮኖሚክስ ምርቶች ጋር ሲነጻጸር የ60% ልዩነት እንዳለው ገልጸው ይህ ደግሞ ፈተናው ችግር እንደነበረበት ማሳያ ነው ይላሉ።
60% ማለት በጣም ሃይሊ ሲግኒፊካንት የሆነ ዲፍረንስ ነው ያለው። በአቨሬጅ ከ20% በላይ በታች ነው ያሳለፉት የመንግስት ዩኒቨርሲቲዎች። እንደውም እንደ በተሻለ መንገድ ደሊቨር ያደርጋሉ ተብሎ የሚታመነው እነሱ ናቸው። አ በትምህርት ሚኒስቴር መግለጫ መሰረት በመንግስት ዩኒቨርሲቲዎች ውስጥ ራሱ ከ20% በታች ነው በአቨሬጅ ሊያሳልፉ የቻሉት እና ወደ 80% ተማሪ ወርቋል ማለት የሆነ ችግርና ለምልከታን የሚሰጥ ይመስለኛል። በጣም እንደዚህ ኤግዚት ኤግዛም ላይ ያው ተማሪ የምትፈትነው ጄኔራል የሆነ ነገር ነው። ሚኒመም ሪኳየርመንቱን አሟልተዋል ወይ፣ በዚህ ኮርስ ሌቭል ላይ ወይም በዚህ ዲፓርትመንት ላይ የሚጠበቁትን ነገሮች አውቋል ወይ የሚለውን ጄኔራል ነገር ነው የምትጠይቀው እና አንዳንድ ጥያቄዎች በኮርስ ሌቭል እንኳን ማትመልሳቸው በጣም ዲቴል የሆነ ካልኩሌሽን የሚጠይቁ ዲቴል የሆነ አናሊሲስ የሚጠይቁ ጥያቄዎች ነበሩና ኤግዚት ኤግዛምን ኔቸር ያላማከለ ጥያቄ ይመስለኛል። በእኔ ግምገማ መሰረት
ቅሬታቸውን ለአሜሪካ ድምጽ የገለጹት ተማሪዎች በፈተናው የልፋታችንን አለማግኘታችን ብቻ ሳይሆን ተገቢ ባልሆነ ምክንያት በመውደቃችን ለስነ ልቦና ጫና ተዳርገናል ይላሉ። ኤልያስ ገብረስላሴ የዩኒቲ ዩኒቨርሲቲ ተማሪ ነው።
እኔ አሁን ጥሩ ውጤት አላቸው ከመባሉት ተማሪዎች ውስጥ ነኝ። አብዛኛውን እኛ ክላስ ያሉት በጣም ጥሩ ተማሪዎች ናቸው። ስትሬት ፎር ምናምን ያላቸው አሉ። እነሱ ሁሉ ወድቀዋል። ገብቷል። ይሄ አሁን እኛን ያማከለ ጥያቄ ስላልሆነ ነው እንጂ እኛ ማለፍ አቅቶን ወይ ሳናጠና ከፍተን አይደለም። እና በጣም ስሜታችን ተረብሿል። በቃ የነበረን ተስፋ እንዳለ ተሟጧል። በቃ
ሰብለ ወንጌል አለማየሁም በዚህ ምክንያት የተፈጠረው የቤተሰብና የህብረተሰብ ጫናም ቀላል እንዳልሆነ ትናገራለች።
ከሁሉ በላይ ቤተሰብ በጣም አዝኗል። አሁን ለምሳሌ በጣም በጣም ትልቁ ችግር ምንድነው መሰለህ? ኤግዚት ምንድነው? ዶክመንት ይዘህ ወደ ቤት አለመሄድ ምንድነው የሚለውን ነገር የሚረዳ ቤተሰብ አለ፣ የማይረዳ ቤተሰብ አለ፣ ነገሩን ራሱ በደንብ ያልተረዳ ቤተሰብ አለ። እና ቤተሰብ ሊቀበልህ አይችልም። ልክ ያልተማርክ እዛ ቦታ ለሄደም ሰዓቱ ያንን ነገር ተምረክ ለመመረቅ ያልበቃ አድርገው ነው የሚያስቡ። ያ ነገር በጣም ከባድ ተጽዕኖ ፈጥሯል። ተማሪው ላይ ስነ ልቡና የሆነ ቀውስ ፈጥሯል። ማህበረሰቡም አለ እኮ የእናንተ እንዴት ሆነ ምናምን የሚለው ጥያቄ፣ አለፍሽ ወደቅሽ የሚለው ጥያቄ ራሱ በጣም ከባድ ነው። ከኔ ባሻገር በጣም የሚያሳዝነኝ መምህራኖች በኦንላይን በተለያዩ ነገሮች እኛን ሲያስተምሩ ሲያበቁን የነበሩ መምህራኖች ልፋት በጣም ገደል ውስጥ ነው የገባው። እውነት ለመናገር
ስለ ጉዳዩ በአሜሪካ ድምፅ የተጠየቀው የትምህርት ሚኒስቴር በፈተናው ላይ ስለተነሳው ቅሬታ እንደሚያውቅ ተናግረው ፈተናውን ከሚመለከታቸው ባለሙያዎች ጋር መገምገሙን አመልክቷል። ሆኖም በፈተናው ይዘትም ሆነ አቀራረብ ላይ ችግር እንዳላየበት ተቋሙ ባደረሰን መረጃ ገልጿል። ተማሪዎቹ ግን ሚኒስቴር መስሪያ ቤቱ መፍትሄ ሊሰጣቸው እንደሚገባ ያሳስባሉ። ኤልያስ ገብረስላሴ፣
የእኛ ጥያቄ አካዳሚካል ነው። ትምህርት ሚኒስቴርም እንዲሰማን የምንፈልገው እኛን የሚመዝን ሁሉንም ያማከለ ፈተና ይፈትኑንና እንታይ። እስካሁን የመጣው የተፈተነው ጥያቄ እኛን ያማከለ እኛን የሚመጥን ጥያቄ አይደለም።
የኢንፎኔት ዩኒቨርሲቲ ኮሌጅ ተማሪዋ ሰብለ ወንጌል አለማየሁም ጥያቄያችን ይሰማ አፋጣኝ ምላሽም ይሰጠን ትላለች።
እኛ አንደኛ አራት ዓመት ነው የተማርነው። እንደ ሌላው ዲፓርትመንት ከዚህ በፊት እንደነበረው ሶሻል ዲፓርትመንት ሶስት ዓመት ምናምን አይደለም። በተስተካከለ ፖሊሲ መሰረት አራት ዓመት ነው የተማርነው። አራት ዓመት ተምረን ገና እንደገና ሌላ ተጨማሪ ጊዜ ቁጭ ማለት አንችልም። እኛ የምንፈልገው ራሳችንን ዲፓርትመንታችንን የሚገልጽ ጥያቄ፣ ከብሉፕሪንቱ መሰረት ያደረገ ጥያቄ፣ ሪ ኤግዛም ወጥቶልን በፍጥነት በትንሽ ጊዜ ውስጥ እንፈተን የሚል ጥያቄ እየጠየቀን ነው።
የአካውንቲንግና ፋይናንስ መምህሩ አቶ ክብር ይስፋው ጌታሁንም የተማሪዎቹ ጥያቄ ምላሽ የሚፈልግ መሆኑን ይናገራሉ።
እነዚህ ተማሪዎች ብዙዎቹ የድሃ ልጆች ናቸው። በብዙ ችግርና በብዙ መከራ የሚማሩ ናቸው። ብዙ ቤተሰብ ኤክስፔክት የሚያደርጋቸው ናቸው እና በተቻለ አቅም ትምህርት ሚኒስቴር ፈተናውን ገምግሞ አግባብነት የሌለው እንደሆነ ካመነበት ተማሪዎችን በአጭር ጊዜ ፈትኖ እንደገና ቼክ ቢደረግ እኔ መልካም ነው ብዬ አምናለሁ።
ዘንድሮ ለመጀመሪያ ጊዜ የተሰጠውን የዩኒቨርሲቲ መውጫ ፈተና ከወሰዱ ተማሪዎች መካከል 60% እንዳላለፉ ትምህርት ሚኒስቴር ማስታወቁ ይታወሳል። ሚኒስቴር መስሪያ ቤቱ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት የመውጫ ፈተናን እንዲወስዱ በያዘው እቅድ መሰረት ከ150,000 በላይ ተማሪዎችን ቢያስፈትንም ማለፍ የቻሉት ግን 61,000 ያህሉ ብቻ ናቸው። 50ና ከዚያ በላይ ውጤት አስመዝግበው ፈተናውን ካለፉት ተማሪዎች መካከልም 62% ከመንግሥት ተቋማት ሲሆኑ 17% ደግሞ ከግል ተቋማት እንደሆኑ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ የትግራይ ክልል ጊዜያዊ አስተዳደር በፕሪቶሪያው ስምምነት መሰረት በጦርነቱ የተሳተፉ ተዋጊዎችን በማሰናበት ወደ ቤተሰቦቻቸው መመለስ መጀመሩን አስታወቀ። በያዝነው ሳምንት ከ50,000 በላይ የቀድሞ ተዋጊዎች እንደተሰናበቱ የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። ይኸው ተዋጊዎችን የማሰናበትና ከማህበረሰቡ ጋር የማዋሃድ ሂደት በየጊዜው እንደሚቀጥልም ምክትል ፕሬዝዳንቱ ገልጸዋል። በሌላ ዜና የክልሉ የጊዜያዊ አስተዳደር ካቢኔ ለ2016 ዓ.ም በጀት ዓመት የሚውል 17.3 ቢሊዮን ብር አጽድቋል። የክልሉ ፕላን ኮሚሽን ኮሚሽነር ሀንሳ ተክላይ ለአሜሪካ ድምፅ እንደገለጹት የጸደቀው በጀት ከ2013 ዓ.ም በ1 ቢሊዮን ብር ያነሰና ከክልሉም ፍላጎት አንጻር አነስተኛ እንደሆነ አመልክቷል። ሙልጌታ ጽብሃ ዝርዝር ዘገባ ልኳል።
የትግራይ ክልል ግዚያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ዘርፍ ኃላፊ ኔትናል ጀነራል ታደሰ ወረደ በዛሬው ዕለት በሰጡት መግለጫ በመንግስትና በህወሓት መካከል በፕሪቶሪያው በተደረሰው በዘላቂነት ተኩስ የማቆም የሰላም ስምምነት መሰረት በሁለት ዓመቱ ጦርነት የተሳተፉ ተዋጊዎች ከነበሩበት የውጊያ ደረጃጀት እየወጡ ወደ ቤተሰቦቻቸው መመለስ እንደጀመሩ አስታውቀዋል። የአንደኛ ዙር ተዋጊዎች የነበሩትን የማሰናበት ሂደቱ ባለፈው ሳምንት እሁድ ሐምሌ 16 ቀን 2015 ዓ.ም ተጀምሮ ትላንት ማክሰኞ ሐምሌ 18 ቀን 2015 ዓ.ም እንደተጠናቀቀ ገልጸዋል።
ሻሂዲ ኦፊሻሊ ምቅናፍ ጀመርና ያነ
እስካሁን ሰራዊቱን የማሰናበት ስራ አልጀመርንም ነበር። ሆኖም አሁን መቀነስ ጀምረናል። ይህም በአሃዝ ሲገለጽ ከ50 እስከ 55000 የሚደርስ ተዋጊ ከተሰለፈበት አደረጃጀት ተቀንሶ ወደ ቤተሰቡ እንዲቀላቀል ተደርጓል። ቅነሳው በሁሉም አደረጃጀት ላይ የተደረገ ሲሆን ከሰራዊቱ ጋር ተወያይተን የመጀመሪያውን ዙር የማሰናበት ሂደት አከናውነናል።
ተዋጊዎቹን የማሰናበትና የማዋሃድ ሂደቱ እንደሚቀጥል ያመለከቱት ኔትናል ጀነራል ታደሰ ወረደም የተሰናበቱት ተዋጊዎች በየአካባቢያቸው አቀባበል እየተደረገላቸው እንዳለ ገልጸዋል። ሆኖም በአሁኑ ጊዜ ከክልሉ ጊዜያዊ አስተዳደር ቁጥጥር ውጪ ሆነው በኤርትራና በአማራ ኃይሎች ቁጥጥር ስር ከሚገኙ አካባቢዎች ለጦርነቱ የተሰለፉ የትግራይ ተዋጊዎች ግን ወደ ቀያቸው መመለስ ስለማይችሉ እንዳልተሰናበቱ አስታውቀዋል። በስምምነቱ መሰረት የቀድሞ ተዋጊዎችን ወደ ቤተሰቦቻቸው የማሰናበቱ ስራ በክልሉ ጊዜያዊ አስተዳደር በኩል እንደተጀመረ ሁሉ ከኢትዮጵያ መከላከያ ሰራዊት ውጪ ያሉ ኃይሎችም ከክልሉ ሊወጡ ይገባል ብለዋል። የተሰናበቱት ተዋጊዎች ቋሚ መተዳደሪያ እንዲኖራቸው ለማድረግ ተደራጅተው በሚቋቋሙበት ሁኔታ ላይ በቀጣይ እንደሚሰራ ምክትል ፕሬዝዳንቱ ጠቁመዋል። ለተወሰኑ ወራት ለቀለብ የሚሆናቸው ገንዘብ እንደተሰጣቸው ኔትናል ጀነራል ታደሰ ቢያስታውቁም የገንዘቡን መጠን ግን ግልጽ አላደረጉም። ባለፈው መጋቢት ወር የብሔራዊ ተሐድሶ ኮሚሽን ኮሚሽነር አምባሳደር ተሾመ ተውጋ በኢትዮጵያ ከ200 እስከ 300 ሺህ እንደሚደርሱ የሚገመቱ የቀድሞ ተዋጊዎችን በሁለት ዓመት ጊዜ ውስጥ ወደ ሰላማዊ ህይወት ለመመለስ እንደሚሰራ ገልጸዋል። ስራውን በዋናነት በትግራይ ክልል እንደሚፈጸምና በሌሎች አምስት ክልሎችም እንደሚከናወን መናገራቸው ይታወሳል። በሌላ ዜና የትግራይ ክልል ፕላን ኮሚሽን ኮሚሽነር ሀንሳ ተክላይ ለአሜሪካ ድምጽ በሰጡት ማብራሪያ ባለፈው ሳምንት የክልሉ ጊዜያዊ አስተዳደር ካቢኔ ለ2016 በጀት ዓመት 17.3 ቢሊዮን ብር በጀት ማጽደቁ ገልጸዋል። ከዚህም ውስጥ 13.4 ቢሊዮን ብሩ የፌዴራሉ መንግስት ለክልሉ የሚሰጠው ድጎማ እንደሆነ ተናግረዋል።
17.3 ቢሊዮን ብር በጀት ጸድቋል። እንግዲህ ካለፉት ዓመታት ሲነጻጸር በየጊዜው ከጦርነቱ በፊት ብዙ እርምጃ ወደፊት እየሄደ ነበር። በየአመቱ ለምሳሌ 2013 ዓመተ ምህረት 18.5 ቢሊዮን ነበር። ከዛ ፊት 16.5 ነበር። ከዛ ፊት 13.5 ነበር። ስለዚህ በየጊዜው በዛ ያኔ በነበረው ፕሮግረስ አሁን ዝም ብለን ስትሬት ላይን ሰርተን ብንሄድ ፕሮጀክሽን ብንሰራ ወደ 20 ምናምን ቢሊዮን አካባቢ ይሆናል ማለት ነው። ይሄ መልሶ ግንባታ የሚያካትት ነገር አይደለም፣ መደበኛው በጀት ነው። የመልሶ ግንባታ ተብሎ በሂደት ላይ ያለ ነገር ነው። ብዙ ወደ ስራ የተገባበት ሁኔታ ባይሆንም ዞሮ ዞሮ ይብዛ ሚነስም እሱ ራሱን ችሎ ፈንድ ነው የሚሆነው ማለት ነው።
የቀጣዩ አመት በጀት ከ2013 ዓ ም በጀት ጋር ሲነጻጸር በአንድ ቢሊዮን ብር እንደቀነሰ የጠቀሱት ኮሚሽነሯ ለዚህም ከክልሉ በግብር መሰብሰብ የነበረበት ገቢ በጦርነቱ ምክንያት ለመሰብሰብ ባለመቻሉና ግብር ከፋዮችም በችግር ውስጥ መሆናቸውን አስተዋጽኦ ማድረጉን አስረድተዋል።
ከትግራይ ክልል ውስጥ ባለው በጣም ተደራራዊ ሸክም አንጻር የማይመጣጠን ማለት ከነበረው አሁን ሙሉ በሙሉ ሊባል በሚችል ሁኔታ የወደሙ የተዘረፉ ቁጭ ብለው የሚሰሩበት ቢሮ የሌላቸው ቁጭ ብለው የሚሰሩበት ወንበር የሌላቸው አንድም ኮምፒውተር የሌላቸው ወረዳዎች ለስራ ማስኬጃ ተብለው 8-9 ሚሊዮን ብር ለአመት ማለት ነው ብቻ የሚደርሳቸው አይነት ነገር ሁኔታ ነው ያለው። እና ያለው ሁኔታ ያለው ሸክም በጣም ትልቅ ነው። በኢትዮጵያ ደረጃ ለደሞዝ ክፍያዎች ለመንግስት ሰራተኛ ተያያዥ ክፍያዎች እንዳለ ጨምረዋል። እንደውም እዚህ ከሌላ ያሉት በዛ በኢትዮጵያ ደረጃ ካለው እድገት ጋር የሚመጣጠን እድገት እንኳን አይደለም ያለው። ያ እንደዛ አይነት ቅሬታም አለ። ያው ይመጣል ምንም ማድረግ ስለማይቻል ትግራይ ውስጥ ያለው የውስጥ አቅም የተዳከመ እንደሆነ ኢኮኖሚ ያለበት ሁኔታ በጣም አስቸጋሪ እንደሆነ ግብር ክፍሉ ተብለው እንግዲህ ተጨማሪ ግብር እንዲከፍሉ የሚጠበቅባቸው ባለሀብቶች እነሱ ተጧሪ የሆኑበት ሁኔታ ላይ እንዳለን ስለዚህ ግምት ውስጥ ተገብቶ በተለየ ሁኔታ የሚመለከተው ሁሉ ባለ ድርሻ ስለሆነ ሰላሙን ሳስቴን ለማድረግ ትግራይ ህዝብንም ለመደገፍ ግዴታም ድርሻም ስላለው ሁሉም ሰው የሚቻለውን እንዲያደርግ ነው ጥሪ ማድረግ እንፈልጋለን።
ከጸደቀው 17.3 ቢሊዮን ብር ውስጥ 1.9 ቢሊዮን ብር የሚሆነው ለካፒታል ፕሮጀክቶች እንደተመደቡ የገለጹት ኮሚሽነር ሃንሳ አብዛኛው በጀት ለደሞዝና ለመንግስት መስሪያ ቤቶች የሥራ ማስኬጃ እንደሚውል አመልክተዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
እያዳመጣችሁት ያላችሁት በ1925 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ወደ ሁለተኛው አጋማሽ እንሻገራለን። የመጀመሪያው ዝግጅታችን የሚሆነው ዲሞክራሲ በተግባር ነው። በሱዳንና በኬንያ መካከል የሚስተዋለው ውዝግብ በሱዳን በመካሄድ ላይ ያለውን ጦርነት እልባት ለመስጠት በቀጠናው የሚካሄደውን ጥረት እየጎዳ መሆኑን ተንታኞች በመናገር ላይ ናቸው። የኬንያው ፕሬዝዳንት ዊሊያም ሩቶ የምስራቅ አፍሪካ ሰላም አስከባሪ ኃይል በሱዳን ይሰማራ የሚል ሀሳብ ማቅረባቸውን ተከትሎ አንድ የሱዳን ጀነራል ሩቶ ለፈጥኖ ደራሽ ኃይሉ ይወግናሉ ሲሉ ከሰዋል። የአሜሪካ ድምጹ ማይክል አቲት ከጁባ ደቡብ ሱዳን ያደረሰንን ዘገባ እንግድ ወልድ ያቀርበዋል።
የአፍሪካ ቀንድን ሁኔታ የሚከታተሉት ኢትዮጵያዊው የፖለቲካ ተንታኝ አንዋር ኢብራሂም አህመድ እንደሚሉት በሱዳን ሰራዊት መሪዎችና በኬንያ መንግስት መካከል ሰሞኑን እየጨመረ የመጣው ውጥረት በሱዳን ሰላምና መረጋጋት ለማስፈን በሚደረገው ጥረት ላይ እንቅፋት ሊሆን ይችላል። አንዋር ጨምረው እንዳሉት የምስራቅ አፍሪካ ቀጠናን ያካተተው ኢጋድ በሱዳን በኩል የኬንያውን ፕሬዝዳንት ዊሊያም ሩቶ አስመልክቶ የተነሳውን ቅሬታ ማየት አለበት። ዊሊያም ሩቶ በኢጋድ የተቋቋመውን የአራት አገራት ቡድን ይመራሉ። ቡድኑ በሱዳን ከሶስት ወር ተኩል በላይ ጦርነት በማካሄድ ላይ ያሉትን ወገኖች እንዲህ የመግል ሥራ ተሰጥቶታል። የሱዳን መንግሥት ሩቶ ከፈጥኖ ደራሽ ኃይሉ ጋር የንግድ ግንኙነት አላቸው ሲል ይከሳል። ሩቶ ክሱን ያስተባብላሉ። የሩቶን የቡድን መሪ መሆን በመቃወም የሱዳን መሪዎች ከኢጋድ ቡድኑ ጋር እንደማይተባበሩ አስታውቀዋል። የቀጠናው የፖለቲካ ተንታኝ አንዋር ኢብራሂም አህመድ በዚህ ላይ የሚያክሉት አለ።
كان الأجدى أن يكون الإيجاد دور سريع جدا في حال رفض السودان لدور الدور كينيا في اللجنة الرباعية.
باراتو أغراتي تقاقمون بدن مروتن ويليام روتو سودان مكاومان بتملكته إيجاد وديون ملس مستثنى بربت وطرتون لما رقب إيجاد لسودان إسراويت مريو تشمت إياك ملاشي مست عدس ملامزيدنا بربت.
የሲቪሎችን ደህንነት ለመጠበቅና የሰብአዊ መተላለፊያን ለመክፈት በሚል ከአካባቢው አገራት የተውጣጣ የቀጠናው ጦር ወደ ሱዳን እንዲሰማራ የሚል ሐሳብ የኢጋዱ ቡድን ከሁለት ሳምንታት በፊት አቅርቦ ነበር። እንደ ወረራ ይቆጠራል በሚል የሱዳን ሰራዊት መሪዎች ሐሳቡን ተቃውመዋል። የሱዳን ሰራዊት ምክትል አዛዥ የሆኑት ሌፍተናንት ጄኔራል ያሲር አላታ በሱዳን የውስጥ ጉዳይ ውስጥ ጣልቃ ገብተዋል ሲሉ ሩቶን ነቅፈዋል። ቅጥር ነፍሰ ገዳይ ብለው ከጠሯቸው ኃይሎች ሱዳን ራሷን የመከላከል አቅም እንዳላት የጠቀሱት ምክትል አዛዡ ሩቶ ሰራዊታቸውን ይዘው ይግጠሙን ሲሉም ተደምጠዋል።
ፕሬዚዳንት ሩቶ የምስራቅ አፍሪካ ተጠባባቂ ኃይልን ትተው የኬንያን ሰራዊት ይዘው ይግጠሙን።
የሱዳኑን ሰራዊት ምክትል አዛዥ ንግግር በተመለከተ መልስ የሰጡት የኬንያው የውጭ ጉዳይ ሚኒስትር አልፍሬድ ሙታታ ንግግሩ የያዘውን ቪዲዮ እውነተኛነት ስላላረጋገጡ በማኅበራዊ ሚዲያ በተለቀቀ ጉዳይ ላይ መልስ እንደማይሰጡ አስታውቀዋል። ዛሂር ጃንዳ የተባሉ የኬንያ ፓርላማ አባል ግን የሱዳን ሰራዊት ምክትል አዛዡን ንግግር አውግዘዋል።
ከሱዳን ጋር ያለን ጉዳይ ሀገሪቱን ማን ይምራት በሚለው ጥያቄ ላይ አይደለም። ከሱዳን ጋር ያለን ጉዳይ ህዝቡን ከሞት ለመታደግ የሰብአዊ መተላለፊያ ክፍት ሆኖ ምግብና መድኃኒት እንዲደርሳቸው ይደረግ የሚለው ነው።
መኪ ኤል ሞግራቢ የተባሉ በአሜሪካ የሱዳን የቀድሞ ዲፕሎማት በበኩላቸው በሁለቱ አገራት መካከል የሚታየውን ውዝግብ አቃለው በመመልከት ኬንያ መፍታት ያለባት በቂ የሆነ የአገር ውስጥ ችግር አለባት ብለዋል። የምክትል አዛዡ ንግግር ለረጅም ጊዜ በወታደራዊ መንግስት ለተዳደሩት ሱዳናውያን አዲስ አይደለም ሲሉም አክለዋል።
Maybe for Kenyan people this is new but for
ምን አለባት ለኬንያውያን አዲስ ሊሆን ይችላል። ሱዳናውያን ግን ረጅም የጦርነት ታሪክ ስላለን የጦር አዛዡ ሀገራቸውን ለመከላከል ጠንከር ያለ ንግግር ቢጠቀሙ ለኛ የተለመደ ነው።
በሱዳን በሚካሄደው ጦርነት ሳቢያ 3 ሚሊዮን የሚሆኑ ሰዎች በአገር ውስጥም ሆነ በጎረቤት ሀገራት ተፈናቃይ ሆነዋል ሲል የተባበሩት መንግስታት ድርጅት ያስታወቀ
ፕሮግራማችን እንደቀጠለ ነው። ተከታዩ ደግሞ ሳምንታዩ ሴቶችና ቤተሰብ ነው። የትግራይን ክልል መነሻ አድርጎ ለሁለት ዓመታት በዘለቀው የሰሜን ኢትዮጵያ ጦርነት የመከራ ወቅት ከስራቸው በመስተጓጎላቸውና ደሞዛቸው በመቋረጡ ለረሃብና ለጤና እክል የተጋለጡ ሰራተኞችን ጨምሮ የተለያዩ የህብረተሰብ ክፍሎች የሚገኙበትን አስቸጋሪ ሁኔታ በልዩ ልዩ ዘገባዎቻችን ስናስቃኝ ቆይተናል። ከነዚህ መካከል የዘንድሮን ዓለም አቀፍ የሴቶች ቀን ምክንያት በማድረግ ባለፈው መጋቢት ወር የአሜሪካ ድምጽ እንግዳ የነበረችው የአክሱም ዩኒቨርሲቲ መምህርት ብርሃን ወልደ ገብርኤል አንዷ ናት። የጦርነቱን አስቸጋሪ ወቅት በመቀሌ ከተማ ጎዳናዎች ጋር እየገፋች ለቤት ፍጆታ የሚውሉ አስቤዛዎችን እየሸጠች ህይወቷን ለማቆየት የተገደደችው የዩኒቨርሲቲ መምህርቷ ብርሃን ወልደ ገብርኤል የፕሪቶሪያውን የሰላም ስምምነት ተከትሎ ወደ ስራዋ ተመልሳለች። መምህርቷ ወደ ስራዋ ከተመለሰች በኋላ ለሁለት ዓመት የቆየችበትን የጎዳና ላይ ንግድ ብታቋርጥም በተደረገላት የተወሰነ ድጋፍ የከፈተችውን አነስተኛ ሱቅ አሁንም እየሰራችበት ትገኛለች። ይህንንና ዛሬ ያለችበትን አጠቃላይ የኑሮ ሁኔታ ለማስቃኘት ሙልጌታ ጽብሃ ወደ አክሱም ከተማ ተጉዞ አነጋግሯታል። ቀጥሎ ይቀርባል።
በአክሱም ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ክፍል መምህርት ብርሃን ወልደ ገብርኤል በመቀለ ጎዳናዎች በተለይ ሐውዜን አደባባይ ተብሎ በሚታወቅ አካባቢ ከአንድ ዓመት በላይ ለቤት ፍጆታ የሚውሉ አስቤዛዎችን በጋሪ እየዞረች በመሸጥ ህይወቷን አቆይታለች። ከሰላም ስምምነቱ በኋላ መምህርት ብርሃን ወደ መደበኛ የሥራ ቦታዋ አክሱም ዩኒቨርሲቲ እንደተመለሰች ለአሜሪካ ድምጽ ተናግራለች።
አሁን ጎዳና ላይ ወጥቼ ስሸጥ የነበረውን ስራ የጉሊት እንደማለት ያን አይነት ስራ እየሰራ አይደለም። ደሞዝም ስለተሰጠን ከዛ በተጨማሪም የተወሰነች ትንሽ ሱቅም ስለከፈትን በዛ ንግዱ አንላቀቅም ብለናልና እና በዛውም እንትን እየሰራን ስለሆነ ያን ያህል ጎዳና ላይ ወጥቼ የምሰራበት አጋጣሚ የለም። አሁን ለሊት ላይ 11 ሰዓት ወይ ከዛ በፊት ምናምን ተነስቼ የምሄድበት እንወጣበት ለስራ የለኝም። ኖርማል በስራ ሰዓት እንደዚህ 2 ሰዓት 1 ሰዓት ተኩል እንደምንወጣው እንደዛ ወደ ሱቅ ሄዳለሁ። ባለቤትም ያገዘኝ ስለሆነ ልጄን በደንብ እንከባከባለሁ። ስለዚህ ያው እንዳልኩ ነው የዩኒቨርሲቲም ዝግጅት ስላለ ቅድመ ዝግጅትም ስላለ እሱ ላይ የተዘጋጀው ነው። ከዛ ደግሞ ሱቁም ስላለ በዛ ስራ ላይ ነው።
ዘንድሮ የተከበረው የዓለም የሴቶች ቀን ምክንያት በማድረግ የአሜሪካ ድምጽ እንግዳ የነበረችው መምህርት ብርሃን አስቸጋሪው ጊዜ ያሳለፈችበትን ሁኔታ ከፕሮግራሙ የተከታተሉ አድማጭ ተመልካቾች የሰጧትን አስተያየትና ምላሽ አስመልክቶ ስትናገር
ተመልካቹ ወይ ያድማጩ ምላሽ የነበረው በጣም ቆንጆ ነበር። ማለት ሞራል የሚሰጥ ለቀጣይ ጥሩ ነገር እንድትሰራ የሚያበረታታ ስራ ነበር እና ደስ ብሎኛል። ከውጭም ከሀገር ውስጥም ሆኖ እንዲሁ በፋይናንስም ሊሆን ይችላል በሞራልም በሐሳብም የሚሰጥ የሆነ አለ አይደል ፖዚቲቭ የሆነ ነገር ሲሰጥ ላንተም በጣም ኢነርጂ ሆናልና በጣም ቆንጆ አስተያየት ነበር የተሰጠኝና በጣም አመሰግናለሁ። ማለት ምንም ማያቀህ የትም ማያቀህ ግን ስራ ነው እኮ ስራ ምን ያህል እንደሚያስከብር ስታከብረው ራስን ተመልሶ እንደሚያስከብር ያየውበት ጊዜ ነው። እና ስራ ምንም ይሁን በቃ ስራ ነው አክብረው እሱም ተመልሶ ይሰጣል ይከፍልሃል ማለት ነውና የትም ማላቃቸው ከተለያየ የውጭ ሀገራት እየደወሉ ያበረታታሉ ፋይናንሻልም ድጋፍ ያደርጓሉና ደስ ብሏቸው ነው አሁን የሆነ ነገር ሐሳባቸው ሲያካፍሉ ወይ ፋይናንስ ሲያደርጉ የደስታቸው መግለጫ አለ አይደለ? ሰው ደስ ሲለው እንደዛ ነውና በጣም ደስ የሚል ነበር። አላቃቸውም አያቆኝም ግን በሚዲያ ስላዩኝ እና ስራውን ስላዩ ያደነቁኝ ያበረታቱኝ ብዙ ናቸውና በጣም ደስ ብሎኛል። ለነሱም እግዚአብሔር ይስጥልኝ ማለት ፈልጋለሁ። ጎበዝ ነሽ አሁን እኮ እኛ ሀገር አለ እዚህ ማለት ነው በቃ ተማረ ሲባል ወይ የሆነ የተለየ እንትን ዝቅ ተብሎ ማለት ስራ የየራሱ ደረጃ አለው። ድካሙ ነው እንጂ ስራ ነው አይደል? ግን ስትማር ጉልበትን እንትን ለማስከበር የሆነ የተሻለ ገቢ ለማግኘት ምቾትን ለማስተካከል ነው አይደል የምትማረው እንጂ ሁሉም ስራ ብር ያስገኛል ሁሉም ስራ። እና አንቺ ይሄንን አስተያየት እንኳን የሰው አስተሳሰብ ግድ ሳይሰጥሽ እንደዚህ እንትን ማለትሽ በጣም ነው ማደንቀው ምናምን ያሉኛልና በቃ የሆነ ያስተሳሰብ እንትን ግርዶሹ የመስበር አይነት አለ አይደል? ያን ያህል የተጋነነም ባይሆን ያው ጊዜው ነው ያደረገው ያን ነገር ያመጣው ጊዜው ነው። ግን ጊዜውም ሆኖ ዝም ብሎ ቤት ቁጭ ያለ ብዙ ነገር መስራት እየቻለ የተቀመጠ ሰው ነበርና ያን ነገር እንትን ማለትሽ በጣም ነው ማደንቀው ምናምን ያሉ አሉ። አሁን ውጭ ሀገር ሄዶም እኮ ተመሳሳይ ስራ የሚሰራ አለ በዛ ነው እንትን የሚያረጉትና የስራ ክብር ማወቁ በራሱ በጣም ጥሩ ነው የሚል አስተያየታቸው እሱን አስተውሳል። ከዛ ደግሞ ለእናንተም ማመስገን ፈልጋለሁ። እናንተ ማክብራችሁ የምትሰሪው ስራ ዋጋ አለውና ያስተምራል። ትንሽ የነገር እንኳን አስተዋጽኦ ይኖረዋል ብላችሁ መጣችሁ ስለጠየቃችሁኝ እናንተንም በጣም ማመስገን ፈልጋለሁ።
መምህርት ብርሃን የፕሮግራሙን ስርጭት ተከትሎ ከብዙ ወገኖች ባገኘችው አበረታች ሐሳብና የገንዘብ ድጋፍ በመነሳሳት ከዩኒቨርሲቲ ስራዋ ጎን ለጎን በአክሱም ከተማ ሱቅ ከፍታ ኑሮዋን ለመደጎም ጥረት እያደረገች እንደምትገኝ ተናግራለች። የመጀመሪያና ሁለተኛ ዲግሪዋን በጋዜጠኝነትና ኮሙኒኬሽን ትምህርት ያጠናቀቀችው ብርሃን በዚሁ ሙያ የምትሰራበት የአክሱም ዩኒቨርሲቲ ነባር ተማሪዎች ለመቀበል በዝግጅት ላይ እንደሆነና እርሷም ወደ ማስተማር ስራዋ ለመመለስ እየተጠባበቀች እንደምትገኝ ገልጻለች።
አሁን እንግዲህ ከመቀለ ወደ አክሱም ነው የመጣሁት። ወደ አክሱም የመጣሁበት ምክንያት ያው እዚህ ዩኒቨርሲቲ አክሱም ዩኒቨርሲቲ ስለማስተምር ነው። ስለዚህ አክሱም ዩኒቨርሲቲ ተማሪዎች ጠርቶ ለማስተማር ዝግጅት ላይ ነውና በእርግጥ ዩኒቨርሲቲው በጣም ከፍተኛ የሆነ የማቴሪያልም የእንትንም ውድመት ደርሶታል። ያው እንዳየኸው ቢሮ የኛ ቢሮ አይደለም የገባሁት፣ ምክንያቱም ቢሮ በጣም በሩ ራሱ ተበርግዶ እንትን ተሰብሯል። ብዙ ነገር ነው ችግር የደረሰበት ዩኒቨርሲቲውና ብቻ አጠቃላይ ለዝግጅት ነው የመጣ ነው ወደዚህ። ዩኒቨርሲቲው በማቴሪያልም ደረጃ አሁን ላብራቶሪ ይባላል አይደል? የተግባራዊ እንትን የሚያደርጉት ተማሪዎች በክልሰ ሐሳብ ወይ ቲዮሪ የተማሩት ተግባራዊ የሚሰሩበት እሱ የላብ እንትኑ አጠቃላይ የለም ወድሟል። ኮምፒውተሮቹ ምናምን ዋና ዋና እቃዎችን ተወስደው ተበላሽቷል። በሩም እንዳልኩ እንዳየው ተሰባብሯል። አሁን ዝም ብሎ የመጠጋገን ነገር ነው። ከዛ ቀስ እያለ የተማሪዎች መኝታ እንደዚህ እያስተካከሉ እየሄዱ ነው። ግን በጣም ድጋፍ ያስፈልገዋል። ያም ሆነ ግን መጀመራችን አይቀርም፣ እንጀምራለን። በጊዜ ሂደት እያስተካከል እንሄዳለን ብለን እናስባለን። አሁን በጣም የሚያሳዝን አሁን ስታዩ የሆነ ጸድቶ የተሻለ እንትን ክፍሎች ያሉ ይመስላል፣ ግን በጣም ተጎድቷል።
ከመምህርነት ሙያዋ ጋር የአንድ ልጅም እናት የሆነችው ብርሃን ከስራዋ ውጭ ሆና የጎዳና ላይ ንግድ በምትሰራበት ወቅት ዋና ትኩረቷ ለልጇ ተመጣጣኝ ምግብ ማቅረብ እንደነበረና በአሁኑ ጊዜ ቤተሰቧን ለማስተዳደር የሚበቃ ገቢ እያገኘች እንደሆነ ተናግራለች።
አሁን እግዚአብሔር ይመስገን ያው ገቢው የተሻለ ነው ማለት እንዳልኩ ደሞዝም አለ። ሱቁም ገና ድክ ድክ እያለ ነው፣ ገና ነው። በእርግጥ ሁኔታው የቤት ኪራይም የምንም ምናምን ስላለው ቀስ እየተላመደ ነው የሚሄደው። ግን ዞሮ ዞሮ ያው ደሞዛችን እግዚአብሔር ይመስገን ያኖረናል። ስለዚህ ለልጄ የፈለግኩትን ምግብ የመመገብ አቅሙ ስላለኝ አሁን እግዚአብሔር ይመስገን ምንም ብዙ የሚያስጨንቀኝ ነገር የለም። ራሴ ምን መቼ የት የሚለው የመምረጥ ጉዳይ ካልሆነ በስተቀር የምመግበው ነገር አያስቸግረኝም።
በመምህርነቷ የነገውን ትውልድ የመቅረጽ ሙያዊ ኃላፊነት ያለባት ብርሃን ስለ ቀጣይ ተስፋዋ ስትገልጽ እንዲህ ትላለች።
ወደፊት አሁን ከቤት ንብረታቸው የተፈናቀሉ ወገኖች አሉ በየአካባቢው በትግራይ ከተሞች ተጠልለው በየትምህርት ቤቱ ናቸው የተጠለሉትና እነሱ ወደ ቤታቸው ተመልሰው ልክ አሁን እኔ በግሌ ማለት ነው የተወሰነ ሰው እፎይ ብዬ ቤቴ ውስጥ እያደርኩ የምፈልገው ነገር እየበላው ደሞዝ እየተከፈለኝ እንዳለ ሁሉ እነሱም ወደ ቤት ንብረታቸው ተመልሰው ነጋዴውም እየነገደ ገበሬውም እያረሰ ደስ የሚል ኑሮ እንዲኖሩ በሰላም እንዲኖሩ እመኛለሁ።
አሁን የተፈጠረው ሰላም እንዲጠናከር ምኞቷ እንደሆነ የምትናገረው ብርሃን የምትሰራበት የአክሱም ዩኒቨርሲቲ የነባር ተማሪዎች ቀበላውን በሚገባ አጠናቀቁም ሙሉ በሙሉ ወደ መደበኛ ስራዋ የምትመለስበት ጊዜ እንደምትናፍቅ አመልክታለች። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
በዚሁ የምሽቱን መሰናዷችንን እናጠናቀቃለን። በማቀናበር አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ የነበርኩት ስመኝሽ የቆየ ነኝ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ በደህና አደሩ። Thank you.